ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22፣ 25 እና 31 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ።
በየትምህርት ቤቱ በአሜሪካ ሊቸር፣ በካናዳ ሊሆን ይችላል፣ በጀርመን ሊሆን ይችላል፣ በሌሎቹ እነዚህ ኮሚኒቲዎች የሰሯቸው ጥሩ ነገሮችን ቢመለከቱ ሀገራቸው በእነሱ ምክንያት እዛ ደረጃ እንደደረሰች ያውቃሉ። ስለዚህ ህዝቡ በጥሩ ሁኔታ እንዲኖር የማስቻልን የሰብአዊ መብት መጎናጸፍን እንዲኖር ያስችላል ማለት ነው። እንደዚህ አይነት ትምህርቶች በስፋት መሰጠት አለባቸው።
መፍትሄው ምንድን ነው? የውስጥ ሁኔታ መስተካከል ይኖርበታል። የምዕራባውያን መንግስታት ለውስጡ ችግር መነሻ ሳይሆኑ መፍትሄም ሆነው መቅረብ ይኖርባቸዋል። ያ በሚሆንበት ጊዜ ችግሩ ይቀንሳል ብዬ አምናለሁኝ።
የቀደሙት ዶክተር ፈለቀ ታደለ ዋና መቀመጫውን በካናዳ ያደረገው ሺልድረን ቢሊቭ የተባለ ለህፃናት ደህንነት የቆመ ድርጅት ዓለም አቀፍ ፕሮግራም ዲሬክተር ናቸው። እርሳቸውን ተከትሎ የሰማችኋቸው ደግሞ ዶክተር ወርቁ አበራ በካናዳው ዳውሰን ኮሌጅ የምጣኔ ሀብት ትምህርት ፕሮፌሰር እና የትምህርት ክፍሉም ሊቀመንበር ናቸው። አብረውን ያመሻሉ።
ግጥም እንግዲህ እንደ አንባቢው የተለያየ ትርጉም ይኖረዋል። ግን ሰንበሌጥ ማለት ምንም አይነት ነገር ቢመጣ ተኝቶ የወደቀ መስሎ ቆይቶ የመነሳት ባህሪ ያለው በጣም ትልልቅ ዛፎች ሲወድቁ ማለት እና ያንን ነው እኔ ሞር ፎከስ ማድረግ የፈለግኩት።
ገጣሚ ፍቅርተ ጸጋይ ናት። ስለ ስነ ግጥም እና ስለ ግጥም መንገዷም ታወጋናለች። ንጉሴ አክሊሉ የኳስ ጉዳይ ይለናል። ሰዓቱን ጠብቆ ይቀርባል። ጤና ስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። እሁድ ሰኔ 19 2014 ዓ.ም የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። ሌሎች ልዩ ልዩ ቅንብሮችም ይዘናል። አሁን እሁድ ከሆነ ዕለቱ የራዲዮ መጽሔት ነው። ሰዓቱ ከሰዓቱ የዓለም ዜና በኋላ እንመለሳለን። ጠብቁን።
ጤና ስጥልኝ አድማጮች፣ ከምሽቱ ዜናዎች ጋር ኤደን ገረሞ ነኝ። ኔቶ በመጪው ማክሰኞ ለሚያደርገው ውይይት ስፔን ስለ አፍሪካ ለመነጋገር ሀሳብ አቀረበች። የሩሲያ ዩክሬንን መውረር በመጪው በማድሪድ በሚካሄደው የሰሜን አትላንቲክ የቃል ኪዳን ሀገራት የጦር ስብሰባ ኔቶ ትኩረት እንደሚሆን ይጠበቃል። ይሁን እንጂ ስፔንና ሌሎች አባል ሀገራት ምዕራባውያን ህብረት ቭላድሚር ፑቲን በአፍሪካ ላይ የሞስኮን መስፋፋት ለማስረጽ በቅጥር ተዋጊዎች አማካኝነት እያደረጉ ያሉት ሁኔታ እንዲታይ ጫና እያደረጉ ይገኛሉ። ከመጪው ማክሰኞ እስከ ሐሙስ ድረስ ለሶስት ቀናት በሚካሄደው በዚሁ ስብሰባ ላይ ስፔን በአውሮፓ ደቡባዊ ክፍል በአፍሪካ ስላለው ሁኔታ የጸጥታ ሰነዶች እንዲዘጋጁ ኔቶን እየገፋች ትገኛለች። ክሬምሊን ከዋግነር የቅጥር ተዋጊዎች ቡድን ጋር ምንም አይነት ትስስር እንደሌለው ሲያስታውቅ ቆይቷል። ከሰሞኑ በሚካሄደው የኔቶ ስብሰባ ላይም ለእስያ ፓስፊክ ሀገራት ላይ ያላቸውን ፍላጎት ለማሳየት የጃፓን፣ ደቡብ ኮሪያ፣ አውስትራሊያ እና ኒውዚላንድ ሀገራት መሪዎች የተጋበዙ ሲሆን የሞሪታንያ የውጭ ጉዳይ ሚኒስትርም በሀገራቱ የእራት ግብዣ ላይ የስራ ጉዳይ ለመወያየት ተጋብዘዋል። ኔቶ በምዕራባዊ ሰሃራ፣ አልጄሪያ፣ ማሊና ሴኔጋል ጉዳይ ላይ እንደሚወያይም አስታውቋል። ጀርመን የቡድን ሰባት ባለጸጋና ዴሞክራሲያዊ አባል ሀገራት መሪዎችን ዛሬ ተቀበለች። የቡድን ሰባት አባል ሀገራት ስብሰባ ላይ ብሪታንያ፣ ካናዳ፣ ፈረንሳይ፣ ጀርመን፣ ጣሊያን፣ ጃፓንና ዩናይትድ ስቴትስ የሚሳተፉ ሲሆን ስብሰባው በጀርመን ባቫሪያን አልፕስ በሚገኝ ቤተ መንግስት ውስጥ ተካሂዷል። ይህ ለሶስት ቀናት የሚቆይ የመሪዎች ስብሰባ የሩሲያ ዩክሬንን መውረር ጥላ ያጠላበት ሲሆን የፖለቲካ ተንታኞች በቀጣዮቹ ቀናት ሀገራቱ እጅግ ትልቅ የሚባል ድጋፍ ለዩክሬን እንዲያደርጉ ይጠበቃል ሲሉ ተንብየዋል። ሩሲያ በዩክሬን ዋና ከተማ ላይ በዛሬው ዕለት ጥቃት አድርሳለች። የኪየቭ ከንቲባ ቪታሊ ኪልትሽኮ በዚህ የቦምብ ጥቃት በትንሹ አንድ የመኖሪያ አፓርታማ ተመትቷል ብለዋል። ጥቃቱ የቡድን ሰባት ሀገራትና ባለጸጋዎቹ ሀገራት ጀርመን በተሰበሰቡበት ዕለት የተፈጸመ ነው። የዩክሬኑ ፕሬዚዳንት ቮልዲሚር ዘለንስኪ ትላንት ቅዳሜ በዚህ የመሪዎቹ ስብሰባ ላይ እንደሚገኙም አስታውቋል። ከመሪዎቹ ስብሰባ መጀመር በፊትም የዩናይትድ ስቴትሱ ፕሬዚዳንት ጆ ባይደን ሀገራቸውና ሌሎች የቡድን ሰባት አባል ሀገራት በሩሲያ ላይ የምጣኔ ሀብት ጫና ለማሳደር ከሩሲያ ወርቅ መግዛትን እንደሚያግዱ አስታውቋል። በተመሳሳይ ሩሲያ በዩክሬን ላይ የሚያርፍ የሮኬት ጥቃት አስጀምራለች። ጥቃቶቹም ከቤላሩስ የአየር ክልል መነሳታቸው የተዘገበ ሲሆን ይህም ቭላድሚር ፑቲን ከቤላሩሱ አቻቸው ፕሬዚዳንት አሌክዛንደር ሉካሼንኮ ጋር ሴንት ፒተርስበርግ ከመገናኘታቸው ከሰዓታት በፊት ተፈጽሟል። አድማጮች ዜና እየቀረበላችሁ የሚገኘው ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። ዩናይትድ ስቴትስ ውስጥ ሴቶች ጽንስ ማቋረጥ እንዲችሉ ላለፈው ግማሽ ምዕት ዓመት ህገ መንግስታዊ ከለላ ሰጥቶ የቆየው የሮና የዌድ ሙግት ጉዳይ የተባለ የሚጠራው ህግ ጠቅላይ ፍርድ ቤቱ ከትላንት በስቲያ አርብ ውድቅ ካደረገው በኋላ የሚቆጠሩ አሜሪካውያን ዋሽንግተን ዲሲ ውስጥ በፍርድ ቤቱ ፊት ለፊትና በሌሎች ከተሞች የድጋፍና የተቃውሞ ይዘት ያላቸውን ሰልፎች እያደረጉ ነው። በወግ አጥባቂ ዳኞች የበላይነት የተያዘው ጠቅላይ ፍርድ ቤት ያለፈውን ህግ የገለበጠው 6-1 በሆነ አብላጫ ድምጽ ሲሆን ውሳኔው ግማሽ በሚሆኑ ግዛቶች ውስጥ ጽንስ ማቋረጥ ሙሉ በሙሉ እንዲታደግ ሊያደርግ እንደሚችልም ሮይተርስ ትላንት ዘግቧል። ወግ አጥባቂው ዳኛ ክላረንስ ታምስ ለውሳኔያቸው ማስረጫ በጻፉት አስተያየታቸው የአሁኑ ውሳኔ ሌሎች ቀደም ሲል ተላልፈው የነበሩ የጽንስ ማስወገጃ ወይም መቆጣጠሪያ ዘዴዎችን የመጠቀም መብቶችን ለተመሳሳይ ጾታ ጋብቻ በሀገር አቀፍ ደረጃ የህግ እውቅና መስጠትን የመሳሰሉ ድንጋጌዎችን መልሶ ወደ መፈተሽ ሊወስድ እንደሚችል አመላክተዋል። ትላንት ከሰዓት በኋላ በጠቅላይ ፍርድ ቤቱ ደጃፍ የነበሩት ሰልፎች ስፋት ወደ ማምሻው እየገዘፉ የሄዱ ሲሆን በተለይም ከፍ ባለ አጥር በተከለለው የህንጻው ፊት ለፊት የተሰበሰበው ሰው ውሳኔውን አጥብቆ የሚቃወምና ጽንስ ለማቋረጥ መብት መከበር የሚሟገት እንደነበር የሮይተርስ ዘገባ አክሎ ጠቁሟል። ጠቅላይ ፍርድ ቤቱ ይጨንግፍ፣ ሴቶችን ሳይሆን የጦር መሳሪያዎችን ተቆጣጠሩ የሚሉ መፈክሮች አደባባይ የዋሉ ሲሆን ውሳኔውን ደግፈው የወጡት ሰልፈኞች ማህፀን ውስጥ ያለ ህይወትም ሊከበር ይገባዋል፣ እንዲጨነግፍ የተደረገ ህፃን ምርጫ አልተሰጠውም የሚሉ አስተያየቶችንም አሰምተዋል። ፕሬዚዳንት ጆ ባይደን የፍርድ ቤቱን ውሳኔ እንደተላለፈ በብርቱ ቃላት ያወገዙ ሲሆን ትላንት በሰጡት አስተያየት ግዛቶቹ ጽንስ የማቋረጥ እገዳውን እንዴት ተግባራዊ እንደሚያደርጉት በቅርበት እንደሚከታተሉ ተናግረዋል። በሌላ በኩል የቫቲካን ባለስልጣኗ አንድሪያ ቶርኔሊ በጻፉት ርዕሰ አንቀጽ ጽንስ ማቋረጥን የሚቃወሙ ተማጓቾች ይልቅ በሌሎች የህይወት ጠንቅ በሆኑ የጦር መሳሪያ በቀላሉ ማግኘትን፣ ድህነትን እያሻቀበ የመጣውን የእናቶች ሞት የመሳሰሉ ጉዳዮች ላይ ሊያተኩሩ ይገባቸዋል ብለዋል። ከትላንት በስቲያ የጠቅላይ ፍርድ ቤቱ ውሳኔና ጫናው የፊታችን ጥቅምት 29/2014 ዓ.ም በሚካሄደው የአማካይ ፕሬዝዳንታዊ ዘመን ምርጫ ላይ ለሁለቱ ፓርቲዎች ብርቱ ፈተና እንደሚጋርጥ ተንታኞች እየተናገሩ ነው። በመጨረሻም በደቡብ አፍሪካ መጠጥ ቤት ውስጥ በትንሹ 20 የሚሆኑ ወጣቶች ህይወታቸው አለፈ። የወጣቶቹ አሟሟት ምክንያት አለመታወቁን ባለስልጣናት ገልጸዋል። የምስራቃዊ ኬፕ ታውን ግዛት የጤና ክፍል ቃል አቀባይ ሲያናዳ ማናና የሟቾቹ አስክሬን በአቅራቢያው ወደሚገኝ አስክሬን ማቆያ መጓጓዙንና በዛ ምርመራ እንደሚደረግለት አስታውቋል። ሮይተርስ ሟቾቹ እድሜያቸው ከ18 ዓመት እስከ 20 ያሉ ወጣቶች መሆናቸውን ዘግቧል። አድማጮች ለምሽቱ ያዝናቸው ዜናዎች እዚህ ላይ ተጠናቀቁ። ከቀሪ የአሜሪካ ድምጽ ዘገባዎች ጋር ታመሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ።
ጥልኝ እንደምናመሻችሁ ክብራትና ክብራን አድማጮቻችን፣ እሁድ ሰኔ 19/2014 ዓ.ም የራዲዮ መጽሔት ጀመረ። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። አድማጮች አሁን ወደ ዕለቱ ዝግጅቶች ከማምራታችን አስቀድሞ በራዲዮ መጽሔት ወግ መሠረት የሳምንቷን ምርጥ ግጥም እናስቀድም።
ያሸነፈኝ እድሜ ጠግቦ ዘመን ሰፍሮ ካነፈረኝ ፍቅር ብለው ከነገሩኝ ኖሮ ኖሬ ከፈተነኝ በሳት ቋያ ወላፈኑ ከውርጭ አልፋ ካቆፈነኝ በአቅም እጦት ካደቀቀኝ የተለየ ፍቅር አየው ሰዎች ገና ያላወቁት በልባቸው ያልሰፈሩት በአይን ሚዛን ያልገመቱት ያደከመኝ ያበረታኝ ከምትሃት የከበደ ከመንፈስ ኃይል የረቀቀ ስስነቴን የደረበ ስጋ ጥንቴን አለምልሞ ነፍሴን በሐሴት ያጸደቀ ከልቤ ምንጭ የፈለቀ በደም ስሬ የፈሰሰ እንደ ንስር የሚያድሰኝ አንዳሽ ነገር አጋጥሞኛል ፍቅር ብዬ እንዳልገልጸው ስም ከተግባር የከበደኝ በየጎዳናው ያሰስኩትን በየጓዳው ያጣሁትን ዛሬ አየሁት ዳዋ ለብሶ እንደዋዛ እንደዘበት ባፈርጭቃ ተለውሶ ከኩዮቹ ተነጥሎ ከህይወት ወግ ተገልሎ አገኘሁት ባይጦሽ ጎሬ እንደሌሊት ወፍ ተሸሽጎ በደመቀው የቀን ፀሐይ ጨለማውን ተከናንቦ በብቸኝነት መሽጎ አገኘሁት ፍቅሬን ዛሬ ከባህር ወለል ግርጌ እታች ያለው ከላይ ወድቆ ከመሰረት ማማው በላይ ከኳኳታው መንደርቆ እንዳየሁት አያችሁት ፍቅር ላሉት ልዩ ፍቅር ለኔ ክብር ክብሩን ንቆ እታች ነው ከላይ ሲገኝ እዩኝ ሳይል ሲታይልቆ አያችሁት ወንዝ ሙላት የጎርፍ ወጀብ በማዕበል ግፊት የሚሰቃይ የከበረ ንጥር ድንጋይ ከምድር በታች እንደሚታይ ወቁልኝ መርቁልኝ ተሸንፎ የረታኝን ፍቅሬ ብዬ ወድጃለሁ በፍቅር ዓለም ላነከሰኝ ባሪያ ልሆን ቆርጫለሁ
ከምሽቱ እንግዶቻችን አንዷ ገጣሚ ፍቅር ተጸጋይ ናት ያሸነፈኝ በሚል ርዕስ ባነበበችልን የሳምንቷ ምርጥ ግጥም ዝግጅታችንን ጀምረናል። በቀደመው ፕሮግራማችን ቃል በገባ ነው መሰረት ፍቅርተ ግሩም የግጥም ስብስቦቿን ይዛ ልትተዋወቀን ቆየት ብላ ብቅ ትላለች። ያገባደድነው ሳምንት የስደተኞችና የተፈናቃዮች ሕይወት የታሰበበት ነበር። ክቡር የሰው ልጅ ሕይወት በጭካኔና በክፋት እንደዘበት በገፍ በሚገደልበትና መፈናቀል ለሚሊዮኖች አሳዛኝ የየለት ገጠመኝ መምሰል በያዘበት እንዳለመታደል ሆኖ ስለ ስደተኞችና ስለ ተፈናቃዮች ዕጣ ለመነጋገር ከዚህ የተሻለ ጊዜ ያለ አይመስልም። የስደተኞችና የተፈናቃዮች ዕጣ በአዲሱ ዓለም በሚል ርዕስ የተደራረቡትን ዓለም አቀፍ ቀውሶች ይበልጥ እየከፋ በመጣው የስደተኞችና የተፈናቃዮች ዕጣ ላይ የደቀኑትን ውስብስብ ፈተና ለመመርመር ከሁለት አንጋፋ ባለሙያዎች ጋር የተጀመረ ውይይት ነው። ተወያዮቹ ዶክተር ወርቁ አብራ በካናዳው ዳውሰን ኮሌጅ የምጣኔ ሀብት ፕሮፌሰርና የትምህርት ክፍሉም ሊቀመንበር ሲሆኑ፣ ዶክተር ፈለቀ ታደለ ዋና መቀመጫውን እዚያው በካናዳ ያደረገው ቺልድረን ቢሊቭ የተባለው ለሕፃናት ደህንነት የቆመ ድርጅት ዓለም አቀፍ ፕሮግራም ዲሬክተር ናቸው። በኦክስፎርድ ዩኒቨርሲቲ የስደተኞችና ከመፈናቀል ጋር የተዛመዱ ጉዳዮች ጥናት ማዕከል የጥናት ባለሙያ የሆኑት ዶክተር ፈለቀ በዓለም አቀፍ ልማት ሥራዎች በተለያዩ የረድኤት ድርጅቶች ውስጥም ለበርካታ ዓመታት በአመራር ኃላፊነትም ያገለገሉ ናቸው። በትላንትናው ምሽት ሁለተኛው ክፍል ውይይታችን እልባት ካደረግንበት ነው የምንደረደረው። ዶክተር ፈለቀ ወደ እርሶ ልሻገር። ስደተኞች በሄዱበት አገር የዛን አገር ባህል ልማድ የራሳቸው ማድረግ የመጀመሪያ ትውልድ ካልተሳካለት ሁለተኛና ሶስተኛ ትውልድ ልጆቻቸው የዛን አገር ባህል ወርሰው የራሳቸውም የሚያረጉበት ሁኔታ ከማህበራዊ ሳይንስ አንጻር እንዲመለከቱት ነው። በሌላ በኩል ደግሞ ይዘው የመጡት ያን ነባሩን ባህል የሚያሳምር በዚያ ላይ ተጨማሪ ነገር የሚሰጥ ከምግብ አቅርቦታቸው ካለባበሳቸው ጥሩ ተቀባይ ባገኙበት ወዳጅ ነገሮችን የሚያፈሩበት አንዳንድ ቦታ ተከብሮ ትልቅ ቦታ የሚሰጠውም ነገር እናያለን። ከዚህ አንጻር የሚታዩ ጥቂት ሐሳቦችን ቢያነሳሱልን።
ጥሩ፣ አመሰግናለሁ። ዶክተር ወርቁ እንደተናገረው እንደሚታወቀው ማን ነው ተሰዳጅ ያልሆነ የሚለውን ጥያቄ እናነሳለን በማህበራዊ ይዘቱ ስናየው። ምክንያቱም እነዚህ አሁን የተባሉት ሁሉ የሌላ ሰው ቦታ የነበረ ቋሚ እና የነበሩ ወይንም ቀይ ህንዶች ተመባለው የነበሩበት ነው። ሌላም ቦታ ደግሞ በፖለቲካ ረገድ በሰው ሰራሽ የፖለቲካ ማፕ ምክንያት የተፈጠሩ ናቸው። አሁን በተለይ ደግሞ ወደ አፍሪካም ሄደን በምናይበት ጊዜ ምክንያቱም በምስራቅ አፍሪካ በዚህ በአፍሪካ ቀንድ አካባቢ በድንበር ላይ ያሉ በሁለቱም አካባቢ ያሉ ህዝቦች በተደረገው የቀኝ ግዛትና ከዛም በኋላ በተፈጠሩ የግዛት መስመሮች እንጂ ህዝቡ በትክክል በሚኖረው ማህበራዊ መተጋበርና መግባባትም ሆነ መዋለድ እና በባህሉ ደረጃ ስናየው እንደ ልቡ የሚሸራሸርበትን በማገዳችን እና በዛ ውስጥ መንግስታት በመቋቋማቸው የተቋቋሩትም አስተሳሰብና ሀሳብ ያንን ግምት ውስጥ ያላስገባ ስለነበረ የቅኝ ግዛትን ታሪክን ስለነበረ በዚህ ሁሉ ምክንያት ውስብስብ ሆኖ ይታያል እንጂ አንዱ ለአንዱ አስተዋጽኦ ከፍተኛ ነው። ቅድም እንዳሉት አሁን ከፍተኛ የዓለም ተሰሚ አገሮች ወይንም ከተሞችን በምንመለከትበት ጊዜ በተለይ በሰሜን አሜሪካ ካናዳን ጨምሮ በአሜሪካ በእውነት ሰዎች ኢኮኖሚን ብቻ አይደለም አንዱ ለስራ ያላቸው አስተሳሰብ የሚገርመው ነገር ሌላው ቀርቶ በአዲስ አበባ ከተማ ወይንም ደግሞ እዛው አካባቢ ተወልዶና ከሌላ አካባቢ የመጣ ተጨማሪ ጥረት ያደርጋል ያንን ችግር ውስብስብነት ይዞ ለመውጣት። ስለዚህ ለስራ ያለው አመለካከት እንደገና ደግሞ ያንን ስራ የአገሬው ሰው ለመስራት ተጠይፎ ባለበት ሁኔታ ያለውን ስራ ለመስራት ጽናቱን ብቻ አይደለም ደግሞ አንዳንዱ ዱቤና ብድር አለቀ ተቸገርኩ ብሎ ወደ ወጥፎ ነገር ውስጥ የሚገባበትን ያልፍልኛል ብሎ እኔ ባልፍልኝ ልጄ ያልፍለታል ብሎ ሲሰራ ተመለከት በእነዚህ ሀገራት ሁሉ ያልነበሩ ነገሮችን ይዘው ነው የሚመጡት። ሌሎች ደግሞ ቅድም የጠቀስካቸው በምግብ ደረጃ በለው መወራረስ፣ በቋንቋ ደረጃ በለው ከፍተኛ መስተጋብር ነው የሚፈጥሩት እና ያ መስተጋብር ደግሞ ከፍተኛ አስተሳሰብ እንዲኖራቸው እና ንግድ እንዲስፋፋ ያደርጋል። ምክንያቱም የእነዚህ ሰዎች መኖር የስራ አጋር ቅድም እንደተባለው አዳዲስ ጉልበቶች መምጣት፣ ሁለተኛው ትውልድ ደግሞ የበለጠ በዛ ውስጥ ገብቶ አገራቸውን አገሬ ነው ብሎ እንዲለማ ማድረጉ ከፍተኛ ትሬን ይፈጥራል። ቅድም ባልኩት ጥናት ላይ እንደተባለው ለምሳሌ የመጡ ሰዎች በኢኮኖሚም ሆነ ባህላችን ጋር መስተጋብሩ የሰፋ እናም ያለውን ባህል ለመገንባት ይችላል። ካሉት ሀገሮች ውስጥ ካናዳ፣ አሜሪካ፣ ጀርመን፣ ስዊድን እነዚህ ሀገራት ይታዩበታል። እንግዲህ ህዝቦች ሲጠየቁ ቅድም የተባለው ነገር አለ። በአንዳንድ በተደረጉ በነበሩ ችግሮች ትንንሽ ሰዎች በዛ ህብረተሰብ ባሉት ውስጥ በሚፈጥሯቸው መጥፎ ድርጊቶች እና ይሄንንም ደግሞ ያው ሚዲያው የሚያስተጋብርበት ኔጌቲቭ መጥፎ ሁኔታ በመኖር እንጂ በእውነት ለእነዚህ ስደተኞች የሰሯቸውን በጎ ነገሮች የሚዘግቡ ብዙ አስተዋጽኦ እንዳደረጉ እናያለን። አሁን በቅርቡም አሁን ወደ መፍትሄውም ስንሄድ የበለጠ እናነሳዋለን። እንደ ፊፋ ባለበት ውስጥ በምታይበት ጊዜ ሰዎች እንዴት በስፖርቱ አሁን ታያለህ። በካናዳ ራሱ አሁን በቅርቡ ወደ ዓለም ዋንጫ ገብተናል። በውስጡ ያሉት ሰዎች ከስር የመጡት በምትልበት ጊዜ ምን ያህል ለሀገሪቱ ኑሮ አስተዋጽኦ እያደረጉ ነው። ሌላው ራሱ በጥናቱ የገረመኝ ሳውዲ አረቢያ፣ የሚገርመው ሳውዲ አረቢያ የተሰደዱ ከተለያየ ሀገሮች አሉ። እነዚህ ሀገሮች የሀገሩን ባህልና እምነትም ጋር የሚጣጣሙና የሚኖሩ የሀገሪቱን ሁኔታ እንዴት እንዳዳበሩ በዱባይም እንደዚሁ እናያለን። እና ኢኮኖሚው ብቻ ሳይሆን ከኢኮኖሚው ውጪ ይዘውት የመጡ የስራ ዝግጅነት፣ ለስራ ያላቸው አመለካከት፣ ያልበገር ባይነት፣ የቁጠባ ባህላቸው፣ አብሮ በመኖር ችግሮችን የመንግስት ተቋማት ላይ ብቻ ሳይሆን እርስ በራስ ችግሮችን ለመፍታት የሚያደርጓቸው የግድ ስነ ልቦና ባለሙያ ጋር ሁሉ የማይሄዱበት በዛው እርስ በራስ የሚመካከሩበት ይህንን ስታይ ከዛ ተነስቶ ዛሬ የቤተሰብ ቀን ይኑር፣ በሚቀጥለው ደግሞ የባህል ቀን ማስተገበሪያ ይኑር እየተባለ ፎርማሊቲ ይሰጠዋል ወይም መደበኛ እንዲሆን ይደረጋል። እነዚህ ሁሉ የመጡት መደበኛ ካልሆኑ አብረው ይዘዋቸው የመጡ ናቸው። እና በጨዋታም ረገድ በምታይበት ጊዜ ብዙ ስፖርትን ይዘው ይመጣሉ። ያ ስፖርት ይዳብርና ይሄዳል። በሙዚቃም ይዘዋቸው የመጡት ሙዚቃዎች ተገበሩና የበለጠ ይሆናሉ። እና በእውነት ዋናው ነገር ቅድም ያልኩት ነገር ከመነሻው ያለውን እንደሌለው አድርጎ የሚቆጥር አስተሳሰብና የአስተዳደር ሁኔታ ስለተዘረጋለት ስርዓቱ የዚህ የስደተኞችና የተፈናቃዮች ሁኔታ በዛ ምክንያት ነው እንጂ ብዙ አስተዋጽኦ ይኖረዋል። ለዓለምም ለሀገርም ደግሞ የኢኮኖሚም የማህበራዊ እድገት የራሱን ሚና ይጫወታል ብዬ አስባለሁ።
ግሩም። በእርግጥ ስደተኞችና ተፈናቃዮችን የሚመለከቱ ከዚህም የዘለቀ ውይይት የሚጋብዙ ሀሳቦች አሉ። የአንድ ጊዜ ብቻ ውይይትም አይደለም እና በተለያዩ ሁኔታዎች እና አጋጣሚዎች ውስጥ መልሰን ማየት ይፈልጋል። እንደው ግን አሁን ዛሬ ካለው ሁኔታ በመጀመሪያ ስንነጋገር ከነበሩት ወቅታዊው ተጨባጩ የዓለም ገጽታ ፈተናዎች ከበዙበት አንጻር እንደ መፍትሄ ሊነሱ በዚህ መንገድ ሊታዩ ይገባል የሚባሉት ምን ይሆኑ? ዶክተር ፈለቀ ከእርሶ ተነስቼ ወደ ዶክተር ወርቁ ነው የምመለሰው። አንደኛ ይሄ ፈታኝ ሁኔታ የፈጠረውን ተመርኩዘው ቅድም የሚያስፈልገውን ወጪ ከአንዱ ወደ ሌላ የመወሰድን አዝማሚያ በሰጪዎቹ አገሮች ሳይቀር እየታየ መሆኑን በተለያየ ምክንያት ይልቁንም ደግሞ በዩክሬንና በሩሲያ ጦርነት ላይ እየታየ መሆኑ ተዘግበዋል። ነገር ግን ምንድን ነው ዘላቂው መፍትሄ? እንዲህ ባለው ሁኔታ ውስጥ የሰዎች ህይወት ይጠፋል። ብዙዎች በውሃ ተውጠው የሚሞቱበት ኢትዮጵያውያን፣ ሶማሊያውያን እና ኤርትራውያን ያሉባቸው የባህር አደጋዎች በየቀኑ ዜና የሚሆንበት ጊዜ ላለፉት 2-3 ዓመታት ቋሚ ሆኖ ተመልክተናል። በተለይ አሁን ባለው ሁኔታ ደግሞ በሀገር ውስጥ የተፈናቀለው ህዝብ ብቻ በሚሊዮኖች የሚቆጠር ነው። በድርቅ ለከፋ አደጋ ከሞት አፋፍ ላይ የደረሰው ቁጥሩ ያን ያህል ትልቅ ነው። በዚህ ሁኔታ ውስጥ ሰዎች የመፈናቀልና ተስፋ አድርጎ ወደ ሌላ የሚሄድ ነገር አይቀርምና ምንድን ነው እንደ ዘላቂ መፍትሄ የሚታየው? በጊዜያዊ ውስጥ ደረጃ ምን ሊደረግ ይችላል? ይሄ በእርግጥ ሰፊ ውይይት የሚጠይቅ ነው ራሱን ችሎ። እንደው ዋና ዋና የሚሉትን ሀሳቦች ቢያነሱ። ዶክተር ፈለቀ አሁንም ከእርሶ ልጀምርና ወደ ዶክተር ወርቁ ሄዳለሁ።
አመሰግናለሁ። እንግዲህ መፍትሄዎቹ በተለያየ ደረጃ እና አቋም ሊገለጹ ይችላሉ። ዋና ዋና መላቸው ግን ከምንጩ መመልከት አለብን። ይህንን የሚያመነጩ ነገሮች ሰላም እጦት ነው። ሰላም እንዳይኖር በየሀገሩ የሚደረጉ የፖለቲካ ሩጫዎች ናቸው። ይህንን እንዳያደርጉ ያለመቻቻል ውጤቶች ናቸው። በትንሽ ነገር የተጀመረ ስህተት እየጎላ ሄዶ ዜጎችን አገርን እስከ ማፍረስ የመድረሳቸው ውጤት ነው። ስለዚህ እነዚህ ችግር አመንጪ አገሮች ላይ ስለ ሰላም እና ለሰላም ሲባል መስራት ለመረጋጋት ሲባል መስራት ያስፈልጋል። ይሄንን እንግዲህ የምንለው ምንድነው? እነዚህ ችግር የሚያመነጩ አገሮች ወይንም ደግሞ የሚሰደዱባቸው አገሮች እንደው ስለፈለጉ ብቻ ስላልሆነ ማለት ነው ስርዓቶቹ መስተካከል ያለባቸው መስለኛል። ስለዚህ የፖለቲካ ሁኔታው እና ፖለቲከኞች የፖለቲካ ተቋም መሪዎች ይሄንን እንደ አሳሳቢ ችግር ተመልክተው ኃላፊነት ሊወስዱ ይገባል። ዛሬ የሚያደርጉት ጥፋት ለትውልድ የሚተርፍ መሆኑን በየጊዜው ተገንዝበው በዚህ ደረጃ ያንን በየአገሩ ያለውን መረጋጋት መጨመር ተገቢ ነው። አንድ ከምንጩ ስንነሳ ማለት ነው። ሁለተኛ ዶክተር ወርቁ የጠቀሰው እነዚህ ችግሮች ሲፈጠሩ ባጀት አሁን ያስፈልጋል። ምክንያቱም መታደግ ያስፈልጋል። አንድ ተቋም ነው ያለው በዓለም አቀፍ ደረጃ። ስለዚህ እነዚህን በምናይበት ጊዜ ተቀባይ አገሮቹ አገራቸው ይሄ ነገር የሚረዳቸው ከሌለ አገራቸው ድረስ ነው የሚሄደው ይሄ ህዝብ። ስለዚህ አሁንም ቢሆን አማራጩ ለነሱ የበለጠ በሚያዋጣቸው ባሉበት መርዳት፣ ሰላምም እንዲፈጠር ማስቻል፣ ከዛም ደግሞ የሚያስፈልገውን ባጀት አሁን ቅድም የተባለው በጣም በሚያሳዝን ሁኔታ በተለይ ለምስራቅ አፍሪካ ለአፍሪካ ቀንድ የሚደርሱ ባጀቶች ናቸው እየታጠፉ። ግን ዋናው ቋቱ ተጨማሪ ነገር አያገኝም። በዛ ምክንያት አረገ እንዲባል ብቻ የሚሰራ ስራ ስለሆነ ከዚህ ላይ ባጀታቸውን እነዚህ ተቀባይ ሀገሮችም ካላቸው ሀብት አንጻር ብዙ ማድረግ ይችላል። ምክንያቱም ዛሬ ለመሳሪያ መግዣ አንዳንድ ሀገሮች ምን ያህል በየቀኑ እንደሚያወጡ ይታያል። እና የዛን ሩብ ያህል ቢያወጡ እና ጭካኔና ሰብአዊነት ቢኖራቸውና ባይጨክሩ ያንን ያርጋ። ስለዚህ በዓለም አቀፍ ደረጃ እነዚህ አገሮች ተቀባይ አገሮችን ከፍተኛ አስተዋጽኦ የባጀትም ሆነ የቴክኒክም ድጋፍ ሊያደርጉ ይገባል። በሶስተኛ ደረጃ ህጉም ዓለም አቀፍ የስደተኞች ህግጋት እንደሚደነግገው ሁሉ ስደተኛ ማለት የራሱ እውቀት፣ የራሱ ክህሎት፣ የራሱ ባህል ያለው ነው። ይህንን በአግባቡ ከተጠቀሙ በዚሁ በሀገሮች ውስጥ ለምሳሌ በኢትዮጵያ ውስጥ አሁን ኤርትራውያን፣ ሶማሌ፣ ሱዳን ናቸው የሚመጡት ወይንም ደግሞ በአብዛኛው ያሉት። እንደዚሁም ደግሞ ኢትዮጵያን የሚሄዱበት ቦታ የሚታወቃል። በየሀገራቱ እንኳን ክህሎታቸውን ተጠቅመው የፋይናንስ አቅም አግኝተው በዛው አካባቢ እንዲሰሩ፣ ይህንን ደግሞ በአብዛኛው መስተጋብር መፈቀድ ያለበት ከተቀባዩ እዛው አካባቢ ደግሞ ያለው መጡብኝ ሳይል ሁለቱ ተደጋግፈው የአካባቢውንም ህዝብ በመርዳት በዚህ ደረጃ መንግስታትም ሆነ ያሉት የሀገሪቱ መንግስትም ሆነ የልማት ተቋማት ወይም ሰብአዊ ድርጅቶች በዚህ ላይ ቢያተኩሩ የበለጠ ጊዜያቸውን እነዚህ ተሰዳጅ ሆኑ ወይም ስደት ላይ ያሉና ከለላ እየፈለጉ ያሉ ወይም ጉዳያቸውን እያመለከቱ በመከታተል ላይ ያሉ ወይም ተፈናቃዮች እስከሚመለሱና ሌላ አቅጣጫ እስከሚፈልጉ ጊዜ ድረስ ምርታማ ማድረግ ይቻላል። በምርት ራሳቸው ተጠቅመው ራሳቸውን እንዲችሉ ማድረግ ይቻላል። ስለዚህ ያንን አይነት ከተረጅነት ራሳቸውን ረጂ እና ለተፈሩበትም አካባቢ አስተዋጽኦ እንዲያደርጉ የሚያደርግ የስራ አቅጣጫ ያስፈልጋቸዋል። በአራተኛ ደረጃ እንግዲህ የምንመለከተው እነዚህ ተቋማት በተለይ ደግሞ ቅድም ያልናቸው ዋና ዋና ተቀባይ አገሮች በእውነት ዜጎቻቸውንም በሀገራቸውም ያለው አሰራር እስካሁን ድረስ በተረጅነት ስሜት ነው ተቀበልናቸው የሚል ስሜት ነው። እና በተለይ አፍሪካውያን ላይ ሚዲያዎቻቸው በተለይ ያሉት በሙሉ ስለ መጥፎ ገጽታው ብቻ ሳይሆን በእውነት ሮል ሞዴል የሆኑ ወይንም ደግሞ በስራ አርአያነታቸው የሚታወቁ እና የታወቁትን ሰዎች በማስመልከት ትምህርት መስጠት ይፈልጋል። በየትምህርት ቤቱ ራሱ ይሄ ማለት ችግሮች በሁሉም ሀገር እንደሚደርስና እነዚህ ሰዎች የመጡትና በመምጣታቸው ሀገራቸው እንዴት እንደተጠቀመች ጥሩ አስተዋጽኦ እንዳደረጉ የሚያሳዩ በየትምህርት ቤቱ ያቸው በአሜሪካ ሊቸር፣ በካናዳ ሊሆን ይችላል፣ በጀርመን ሊሆን ይችላል፣ በሌሎችም እንደዚህ አይነት ትምህርት የሚሰጥበትን መንገድ ማስቻል ያስፈልጋል። ለምን እነዚህ ኮሚኒቲዎች በሙሉ የሰሯቸው ጥሩ ነገሮችን ቢመለከቱ ሀገራቸው በእነሱም ምክንያት እዛ ደረጃ እንደደረሰች ያውቃሉ። ስለዚህ ጥሩ ሰብአዊነት ጥሩ የአንድ ላንድ ፕላኔት ለአንድ መሬት ህዝቡ በጥሩ ሁኔታ እንዲኖር የማስቻለን የሰብአዊ መብት መጎናጸፍን እንዲኖር ያስችላል ማለት ነው። እንደዚህ አይነት ትምህርቶች በስፋት መሰጠት አለባቸው፣ በየአገሩም ያመኖር አለበት ብዬ አስባለሁ።
መልካም። በጣም ሁኔታዎችን በቀጥታ ሊለውጡ የሚችሉ ተጨባጭ አማራጮችን ሰጥተውናል ዶክተር ፈለቀ። ዶክተር ወርቁ፣ የስደት መነሻዎች ወይም ለስደት የሚያበቁ ምክንያቶች የመበርከታቸውን ያህል ባሉበት ሀገር መነሻው ምንም ይሁን ምን የተሻለ ኑሮ መኖር ይችላለው፣ ቤተሰብ አፍርቼ በሰላም እኖራለሁ፣ አንዳንዴ ከግጭት ብቻ መሸሽም ሊሆን ይችላል፣ ህይወትም ማዳን ብቻ ሊሆን ይችላል፣ አንዱ ባሉበት ተስፋ ማጣት ነውና የአካባቢ ሀብት መራቆት፣ ለመኖር ተስፋ የሚሰጡ ህይወትን የሚያለመልሙ ነገሮች መጥፋታቸው፣ የሟቾች ዜና በተነገረ ማግስት መንገድ የሚገቡ ቁጥራቸው የበዛ ሰዎችን እንድናይ ያደርጋል። ወይንም ደግሞ አጋቾች ይህና ደረሱባቸው የየዕለት ወሬ ነው። እሱን በሰማ ማግስት የሚነሳው ወጣት እሱን የማይመለከተው እስኪመስለው ድረስ ተስፋ ማጣቱ መሄዱ አሁንም ብቸኛ አማራጭ ሆኖ የሚታይበት፣ አንዳንዴ የቤተሰብን ሀብት በሙሉ አራግፎ የሚከፈለውን ከፍሎ ሄደው መጨረሻው መልካም ላይሆኑሉ ይችላልና ተስፋ ማጣትን እንደው እንደ ትልቅ ነጥብ እንዲያዩት ነውና ከዚሁ አያይዘው የሚታዩ የሚመስሎትን ለመፍትሄ እንዴት መቀየር ይቻላል? ዶክተር ፈለቀ ባሉት ላይ አማራጭ የሚመስሎትን ነገር ቢያክሉ እና የውይይታችን መቋጫ ብናደርገው።
እሺ፣ አመሰግናለሁ። ያው ዶክተር ፈለቀ ጥሩ አድርጎ አቅርቦታል። ግልጽ የሆነ ነገር ምንድን ነው፣ አሁን እንዳልከው አደጋውን እያወቁ ግማሹም ሊሞት እንደሚችል እየተረዱት ለምንድን ነው ሀገራቸውን ለቀው የሚሄዱት ለሚለው ጥያቄ እንዳልከው ተስፋ መቁረጥ ነው እና ስለዚህ ምንድን ነው እንዴት አንድ ህዝብ በአንድ ሀገር ውስጥ የሚኖር እንበል ኢትዮጵያኖች ወይም ኤርትራኖች ተስፋቸውን በምን አይነት መንገድ ለማሻሻል መሞከር አለብን ብለን ስንጠይቅ ዞሮ ዞሮ ምንድን ነው ኢኮኖሚው ማደግ ይኖርብን። ኢኮኖሚው ካደገ እና በሰላም መኖር ከቻሉ ህዝቦች ከእንዲህ አይነቱን ችግር እየተረዱ ከአንድ ቦታ ወደ ሌላ ቦታ የሚፈሱበት ምክንያት አይኖርም እና ቅድም እንደተጠቀሰው ምንድን ነው ኢኮኖሚው ለማደግ ኢኮኖሚው እንዲሻሻል በአንድ ሀገር ውስጥ ሰላም መኖር አለብን። የሰላም ጥያቄ የፖለቲካ ጥያቄ ነው። ሰላም እስከሌለ ድረስ፣ መበጣበጥ እስካለ ድረስ፣ መገዳደል እስካለ ድረስ ህዝቡ መፋለሱ ሀገሩ መልቀቁ አይቀርም እና እዚህ ላይ እንግዲህ ምንድን ነው ችግሩ እርግጥ አብዛኛው የውስጥ ችግርም ቢሆን የምዕራባውያን መንግስታት ጣልቃ ገብነት ዋና መሆኑን መሰረዝ አለበት ይመስለኛል። በዛ ላይ በደንብ አድርጎ መተኮር ያለበት ጥያቄ ነው እና አሁን በርከት ያሉ ስደተኞች የፈለሱባቸውን ሀገሮች ስንመለከት፣ ሶሪያን ስንመለከት፣ ኢራክን ስንመለከት፣ አፍጋኒስታን ስንመለከት የምዕራባውያን መንግስታት ጣልቃ ገብነት ለስደተኞች መፈጠር ከፍተኛ አስተዋጽኦ እንዳደረገ እንገነዘባለን እና ስለዚህ ምንድን ነው በአንድ በኩል ስደተኞች ሊወሩን ነው ብሎ መጮህ፣ በሌላ በኩል ደግሞ የችግሩ ቀስቃሽ መሆን እንዳለ መገንዘብ ያስፈልጋል እና ስለዚህ የምዕራባውያን መንግስታት ከሚያደርጉት ነገር አንዱ ምንድን ነው በተቻለ መጠን ችግርን ከመፍጠር ይልቅ ችግርን ወደ መፍታት አቅጣጫ ቢሄዱ ዋናው መፍትሄ ነው ብዬ አምናለሁኝ። ከዚህ ጋር እንግዲህ ተያይዞ ምንድን ነው የኑሮ ልዩነት እስካለ ድረስ የህዝብ ከአንድ ቦታ ወደ ሌላ ቦታ መፍለስ የማይቀር ነገር ነው እና በየቦታው የምናየው ነገር ነው። ለምሳሌ አሜሪካን ብትመለከት ከደቡብ ሰው ወደ ሰሜን ይመጣ ነበር፣ ከዛም ደግሞ ከምስራቅ ወደ ምዕራብ ይሄን ነበር። የኢኮኖሚ ልዩነት እስካለ ድረስ ይሄ የህዝብ መፍለስ የማይቆም ነገር ነው እና ግን ምንድን ነው ይህን ያህል ቁጥሩ ሊሆን ይችላል የሰውም ብሶትና ችግር ይህን ያህል ከፍተኛ ሊሆን ይችላል፣ ግን የህዝብ መፍለስ ያለ ነገር ነው እና ቅድም እንደጠቀስነው ምንድን ነው የምዕራባውያን ሀገሮች በተለይም የአውሮፓውያን ሀገሮች የሰው ሰራተኛ ያስፈልጋቸዋል። ስለዚህ ምንድን ነው ይሄ ጸረ ስደተኛ የሆነውን አመለካከት ለመቀነስ ማድረግ የሚገባቸው ምንድን ነው የኢኮኖሚ ችግር ያለበት አካባቢ የሥራ ፈት ቁጥር ከፍተኛ የሆነበት አካባቢ ስደተኛ ከማስፈር ይልቅ ማድረግ የሚገባቸው ምንድን ነው? ሰራተኛ የሚፈለግበት አካባቢ ኢኮኖሚስቶች እንደሚሉት ይቅርታ አማርኛውን አላውቀውም፣ ሰፕላይ እና ዲማንድን ማች ማድረግ ይኖርባቸዋል።
አቅርቦትና ፍላጎቱ እንዲመጣጠን።
በጣም ጥሩ ብለሃል የኔ ወንድም። ያን ማድረግ ይኖርባቸዋል። ያ ካልሆነ ስራ ፈት አካባቢ የሌለበት አካባቢ ስደተኛን ብታመጣ ችግር ነው የሚፈጥረው። እና አሁን ቅድም ወንድሜ የጠቀሰውን ጥናት ስንመለከት አንዱ ጥያቄ ምን ይል ነበር? ስደተኞች ቁጥር ቢጨምር ትደግፋላችሁ ወይ የሚለው ጥያቄ አለ። ወይም ለስደተኞች የሚደረገው እርዳታ ቢጨምር ምን ይመስላችኋል ለሚለው ጥያቄ አይ ብዙ የስደተኞች ቁጥር መጨመር የለበት፣ ለስደተኛው እርዳታ የሚደረገው መቀነስ አለበት የሚሉት ሀገሮች እነማን ናቸው ብትል፣ በአሁኑ ጊዜ ብዙ ስደተኛ የሚታይባቸው ሀገሮች አንደኛ ቱርክ፣ ከዛ መሌዥያ፣ ከዛ ኮሎምቢያ፣ ፔሩ እያለ ይሄዳል። እና እንግዲህ ይህንን ማነሳው ምንድን ነው የአገሩ አካባቢ የአገሩ ሰው ጸረ ስደተኛ አመለካከት እንዲፈጥር ያደረገበት ምክንያት የስደተኛው ቁጥር ሳይሆን ያለው የኢኮኖሚ እና የስደተኛው ስራ አለማግኘት ነው። እና ይህንን በሚመለከት የጀርመን መንግስት በእውነቱ ጥሩ አይነት ስራ እየሰራ ነው። ቅድም እንደጠቀስኩት ስዊድንም እንደዚሁ አይነት ተመሳሳይ ስራ እየሰሩ ናቸው። ስለዚህ ለማጠቃለያ ያህል መፍትሄው ምንድን ነው? የውስጡ ሁኔታ መስተካከል ይኖርበታል። የምዕራባውያን መንግስታት ለውስጡ ችግር መነሻ ሳይሆኑ መፍትሄም ሆነው መቅረብ ይኖርባቸዋል። ከዛም በኋላ ስደተኛ በሚሰደድበት ጊዜ ፈላጊውንና ቅድም እንዳልከው
ፍላጎትና አቅርቦት ማገናኘት
ያስፈልጋል። ያ በሚሆንበት ጊዜ ችግሩ ይቀንሳል ብዬ አምናለሁኝ። ሌላው እንግዲህ ወንድሜን እንደጠቀሰው ደግሞ በተቻለ መጠን ትምህርታዊ ዘመቻም ማካሄድ ያስፈልጋል። እና የሚያሳዝነው ነገር እንግዲህ ምንድን ነው፣ አንዳንድ የቀኝ ፖለቲካ ተከታዮች፣ አድሃሪ ፖለቲከኞች ስደተኛውን እንደ ምክንያት በመጠቀም ጸረ ስደተኛ የሆነ ፕሮፓጋንዳ በየቦታው ይካሄዳል። ያንን በተቻለ መጠን መታገል ያስፈልጋል ማለት ነው። ስለዚህ እንግዲህ የሚሰራው ስራ የሞራል ስራ ብቻ ሳይሆን ጋዜጠኞችም ከፍተኛ አስተዋጽኦ ይኖራቸዋል ማለት ነው። እና አሉላ፣ እናንተም ከፍተኛ አስተዋጽኦ እንደምታደርጉ ተስፋ አደርጋለሁኝ። አመሰግናለሁ ስለ ውይይት።
በጣም አመሰግናለሁ። ኃላፊነት አለባችሁ እንደተባለው አለብን። ይህን መሰሉን ውይይቶች ጨምሮ በአንዴ ብቻ ተነስቶ የሚቋረጥ ሳይሆን የሚደጋገም በምሳሌነትም የሚቀርቡ ታሪኮችን ማቅረብ ቀደም ብላችሁ እንዳነሳችሁት ይጠበቅብናል። ዶክተር ወርቁ አበራ፣ ዶክተር ፈለቀ ታደለ የዘንድሮን የሪፊጂ ቀን አስታኮ የስደተኛና ተፈናቃዩን ሕዝብ መከራ ዛሬ ያለውን ገጽታ ከአስተዋጽኦ ጋር አዛምዶ መታየት የሚገባቸውንና ተስፋ የሚሰጡትን ወይም ሊደረጉ ይገባል ያላቸዋቸውን ጨምሮ በርከት ያሉ ቁም ነገሮችን አጋርታችሁናል። አመሰግናለሁ። እግዜር ይስጥልኝ።
ክብር ይስጥልን።
እሺ፣ አመሰግናለሁኝ። በዚህ አጋጣሚ ዶክተር ፈለቀንም ስለተዋወቅኩት አመሰግናለሁ። ሎላስ በውይይቱ እንድሳተፍ ስለጋበዝከኝ ከፍተኛ ምስጋናዬን አቀርባለሁኝ። እኔ ወንድም
ቀጥለን ደግሞ ወደ ተቀጣጠርንበት ወግ እንለፍ፣ ከገጣሚ ፍቅርተ ጸጋይ ጋር ወደሚኖረን ቆይታ። ፍቅርተ፣ በቅድሚያ እንኳን ወደ ራዲዮ መጽሔት በደህና መጣሽ።
አመሰግናለሁ።
በቀደመው ፕሮግራማችን አንድ ግጥምሽን አስተዋውቀን አላውቃለሁ የተሰኘችውን ግጥምሽን አስተዋውቀን ለአድማጮቻችን ቃልም ገብተን ነበር። ዛሬ በቃላችን መሰረት ተገናኝተናል። በርከት ያሉ ግጥሞችን የማንበብ እድል አግኝቻለሁ። አዲስ መጽሐፍ ለንባብ ልታበቂ ነው። አብሽ ተጠናቆ ሰዎች እጅ የሚደርስበት ቦታ ላይ ሆነሽ ነው ያገኘሁሽ። ስለ ስነ ግጥም ስብስቦችሽ፣ ስለ ስነ ግጥም ስለ ራሱም ያለሽን የደረሽበት መንገድ አንዳንዱን እያል እንጫወታለን። እስኪ በጌታ ሆይ በምትለው አጭር ምጥን ግጥምሽ ጀምር። የኑሮ አውሎ ንፋስ ዋርካ ሲገነደስ ምድር ስትናወጥ አፈር ሲደረመስ ቁጣህን አልፌ ምረትን እንዳገኝ ወድቄ እንነሳ ሰንበሌጥ አድርገኝ ይላል። ግሩም ግጥም ሳይሆን ስለ ህይወትም መናገር የፈለግሽውን ነገር እናያለን። እስኪ ንገሪን ጌታ ሆይ ስለምንድን ነው? እሱን ጀምር።
እውነት ነው፣ ግጥም እንግዲህ እንዳንባቢው የተለያየ ትርጉም ይኖረዋል። ግን ሰንበሌጥ ማለት ምንም አይነት ነገር ቢመጣ ተኝቶ የወደቀ መስሎ ቆይቶ የመነሳት ባህሪ ያለው በጣም ትልልቅ ዛፎች ሲወድቁ ማለት ነው። እና ያንን ነው እኔ ሞር ፎከስ ማድረግ የፈለግኩት።
ዋርካ ሲገነደስ ብለሻል። ግዙፍ መሆን ጠንካራ መስሎ መታየት ሳይሆን ብልሃት በህይወት ለሚገጥሙ ፈተናዎችም የሚሰራ ይመስላል። እንዳልሽው ግጥም አንዴ ገጣሚው ካስረከበን በኋላ እኛ በመሰለን መንገድ እንድንወስደው የተፈቀደ ይመስላል። ነገር ግን ግልጽ የሆነው ሀሳብ ያን አይነት ብርታት፣ ጥንካሬ፣ ፈተናዎችን መቋቋም የሚያስችል ብልሃት አላብሰኝ ይመስላል። በምጥን ግጥምሽ ውስጥ ያስተዋወቅሽን ኑሮ አሎ ንፋስ ሲሆን ብለሽ ግጥሞችሽን ቆየት ብለን አንዳንድ እያልን እናነሳለን። መጽሐፍሽ ተጠናቆ ከሰዎች እጅ ሊገባ ነው። ምን ያህል ጊዜ ወሰደብሽ? በተለይ በዚህ በዩናይትድ ስቴትስ የኑሮ ፈተና ሩጫውም እንዲያ ያለውን እድል ብዙ አይሰጥም ይባላል እና ምን ያህል ጊዜ ወሰደብሽ? መቼ እውን ሆነ?
ከልጅነቴ ጀምሮ ጽሁፎች እጽፋለሁ። አንድ ቀን ደግሞ ማሳተም አውቅ ነበር። ግን እነዚህ ግጥሞች ለረጅም ጊዜ የተሰባሰቡ ግጥሞች ናቸው። ከግጥሞቼ ውስጥ የተወሰነውን ለማሳተም በትክክል የወሰድኩት አንድ ዓመት ይሆነኛል። ላለፈው አንድ ዓመት ግጥሞችን ስመርጥ እና ኤዲት ሳደርግ ነበር የነበረው። አንድ ዓመት ጨርሶብኛል ብዬ አስባለሁ።
ግጥሞች ግን በረጅም ጊዜ የተሰባሰቡ ናቸው። ምናልባት ቅድም ከቃለ ምልልሳችን አስቀድሞ ስታጫውችኝ በርከት ያሉ ስብስቦችን ዳግም የማሰባሰብ ፈተና የገጠምሽ የጠፉብሽ ግጥሞች አንዳንዱን ማስታወስ፣ አንዳንዱ እንደገና መጽሐፍ የተገደድሽ ይመስላል። ነገር ግን እነኚህ ግጥሞች በረጅም ጊዜ የተሰባሰቡ ግጥሞችሽ ናቸው። ምን ያህል ግጥሞች ነው በመጽሐፍሽ የተካተቱት?
አዎ እውነት ነው፣ በረጅም ጊዜ የተሰባሰቡ ግጥሞች ናቸው። በጣም ብዙ የሰበሰብኳቸው ግጥሞች ነበሩ። በሆነ አጋጣሚ ከፋይሌ ድሊት ሆኑ። ስለዚህ አንዳንድ ግጥሞችን ማስታወሳቸው እንደገና በመጻፍ አንዳንዶችን ደግሞ ሌላ ዶክመንት እየፈለግኩ በማሰባሰብ ወደ 130 ገጽ ሲሆን ያለው የግጥም መድብል ነው። ወደ 60 ግጥሞች ይገኛሉ።
በጣም ረጃጅም ግጥሞችም እንዳሉሽ ተመልክቻለሁ። ኋላ ላይ ጠቃቅሳቸዋለን። ፍቅርተ፣ ቅድም እንዳስረዳሽን ስነ ግጥም ልብሽ ውስጥ ያደረ መሆኑን ከተረዳሽ፣ ገጣሚነትሽን ካወቅሽ ረጅም ጊዜ ሆኗል። በስነ ግጥም ብቻ ሳይሆን ከማስታወሻሽ እንደተመለከትኩት የልጆች መጽሐፍት፣ አጫጭር ልብ ወለዶች፣ ወጎች፣ የጉዞ ማስታወሻዎች ትጽፊያለሽ። ይሁንና እንዲህ እንዳሁኑ ለህትመት እድል አልገጠማቸውም። የመጀመሪያ የሚባል መኖር አለበትና ይሄ መጀመሪያ መጽሐፍሽ ነው ለህትመት ሲበቃ። ታዲያ እዚያው ማስታወሻሽ ላይ እንዴት ይሄ ሊሳካልኝ ቻለ፣ እንዴት ሊቀድም ቻለ ከሌሎቹ ብለሽ ጠይቀሽ ምላሽ ትሰጫለሽ። ህይወትሽን እንድትፈትሽም የረዳሽ ይመስላል ያ ጥያቄ። አንድ ዘመድሽን ታነሻለሽ። እናትሽ፣ አጎት ጠዋት ጠዋት በበራችሁ ሲያልፉ ጎራ ብለው ቡና ሲጠጡ ጣፋጭ ወጎቻቸው፣ አቀራረባቸው፣ የሚናገሩትን ነገር በተለየ ስሜት በልጅነትሽ ታጣጥሚ እንደነበር ታስታውሻለሽ። የመሰጠኝ የሰራተኛችሁን ለእህትሽ ይመስለኛል ከምትጽፈው ደብዳቤ ውስጥ ከተራራው በላይ ተራራ ቀጥዬ ስጠራሽ ወይ በኝ እህት አለምዬ እያለች ስንኝ ታስቋጥረኝ ነበር ትያለሽ። መሀል ጎንደር ፒያሳ ይለምን የነበረው አይነ ስውር የግጥም ፍቅር በውስጤ መጠንስሱ አልቀረም ትያለሽ። ባላፊ አግዳሚ አይተን የምንዘነጋው የሚመስለውን ነገር ለአንቺ የግጥም ህይወት ትልቅ ቦታ እንደነበረው ታስታውሻለች። እስኪ አጫዎችን እነኚህን ቀደም ብዬ ጠቀስ ያደረግኳቸውን በማስታወሻሽ የሰፈሩ ለአንቺ መነሳሳት ለግጥም ህይወትን ብለው መንገድሽ ምክንያት ሆኖ ያልሻቸውን።
በጣም ጥሩ። የእናቴ አጎት አባቦ ሀይ የሚባል ሁሌ በበራችን ሲያልፍ ቡና እየጠጣ ነበር የሚያልፈው እና ሁሌ ከእግሩ ስር ቁጭ ብዬ የሚያወራቸውን ገጠመኞቹን ሁሉንም ነገር በግጥም ነበር የሚያስተላልፈው መልዕክቱን እና በጣም ይስበኝ ነበር። በልጅነቴ በጣም እንደ ስፖንጅ ነበር የምመጣው። ሁሌ ሲመጣ ከእሱ ጎን ቁጭ ብዬ ወጎችን አዳምጣለሁ። ሌላው ደግሞ ሰራተኛችን ውዴ ትባላለች። አሜሪካ ላለችው እህቴ ደብዳቤ ስጽፍ ሰዎች የሚነግሩኝ ነው የምጽፍ። ልጅ ነበርኩ፣ ምናልባት ሁለተኛ ክፍል ሶስተኛ ክፍል ነበርኩ። ደብዳቤ ስጽፍ ሁሌ ከደብዳቤው ግርጌ ግጥም ታስቋጥረኛለች። ከተራራው በላይ ተራራ ቀጥዬ ስጠራሽ ወይ በይኝ እህት አለምዬ የሚሉ ግጥሞችን ታስቋጥረኝ ነበርና በህይወቴ የሆነ የግጥም ጥንስሱ እየተጠነሰሰ የመጣው ከዛ ነው ላለው። እንደምታውቀው ደግሞ በሀገራችን ሳንቲም የሚጠይቁ ሰዎች በግጥም ነው የሚጠይቁ። እንደኛ ሀገር በግጥም በጣም ሀብታም የሆነ ሀገር ያለ አይመስለኝም። እና ጎንደር ካሳ የሚለምን አንድ የኔ ቢጤ እግዚአብሔር እንደ ሰው ጉቦ እየለመደ ከኔ ከጭቁኑ ሁለት አይን ወሰደ እያለ ይለምን ነበርና ግጥሙ ያስቀኛል። ግን ለእኔ መሰረቴ ነው ብዬ ነው የማምነው።
ልክ የቅርብ ጊዜ አጋጣሚሽ የሆነ ያህል ታስታውሸዋለሽ፣ በደንብ ትዝ ይልሻል።
አዎ፣ በጣም እነዚህ ነገሮች በጣም ከአይምሮዬ አይጠፉም። ሌላው ደግሞ በጣም ለግጥም ትልቅ ቦታ እንድሰጠው ያደረገችኝ እናቴ ነው። እናቴ በጣም ግጥሞችን ታስነብባለች። ቤት ውስጥ የሰፈር ልጆችን አስጠርታ ታስነብባለች፣ እኛም ታስነብበናለች። እና ትልቁን ቦታ እንዲኖረኝ የረዳችኝ እናቴ ነች።
የግጥም መንገድሽን ያቀኑልሽን በየደረጃው አስታውሰሻል። ከአጎትሽ እስከ እናትሽ፣ ቤታችሁ ሰራተኛ መንገድ ዳር ቁጭ ብሎ እርዱኝ የሚለው የኔ ቢጤ፣ ሁሉም በየበኩላቸው የግጥም ፍቅርሽን ያጸኑት ይመስላል። ስለ ግጥም ነው እያወራን ያለ ነው እና የግጥም ስራዎችሽን ለማያውቁ መጽሐፍሽን እጃቸው ላልገባና ጽሑፍሽን የማየት እድል ላልገጠማቸውም ግጥሞችሽን በመጠኑ እያስተዋወቀን እንሂድ። በርከት ካሉት ግጥም ስብስቦችሽ አንድ ሁለቱም መራርጫለሁ። ህመሜ የምትለውን ግጥምሽን አንብቢልንና ወደ ወጋችን እንመለሳለን።
እሺ። ህመሜ፣ ሰዎች አዘኑልኝ በፍቅርህ አለንጋ ለተረታች ነፍሴ፣ ህመሜ ሲጸና ሀሳብ ሲያሳትነኝ ሲታወክ መንፈሴ። አንዳንዶቹ ራቁኝ የያዘኝ በሽታ እንዳይዘምትባቸው፣ ሀቅን እየሸሹ የሐሴትን ሲቃ መኖር ያቃታቸው። የረበቡም አሉ ከእግሮች ስር ወድቀው የሚለዋወሱ፣ በሔዋንነቴ ከያዛቸው ደዌ በእኔ ቢፈወሱ። እኔ ግን አምናለው ህመሜ ብትሆንም ጭንቀቴን አርቀው፣ ጸበልህ ያድነኝ የከንፈርህ ጣዝማ ካፍህ የሚፈልቀው።
እንደተመለከትኳቸው ስለ ህይወት፣ ስለ አገር፣ በተለያየ ርዕሶች ላይ ነው ግጥሞች የሚያጠነጥኑት። ስለ ፍቅር የተጻፉትም ያንን ያህል ግሩም ደግሞ የሚኮረኩሩም ናቸው። ለአፍታ ግጥሞችሽን ካነበበ በኋላ አንድ ሰው ቆም ብሎ ያን ሀሳብ ተከትሎ በራሱ መንገድ እንዲያሰላስል የሚጋብዙ ሆነው ነው ያገኘኋቸው። ይህን አይነት ግጥም እንግዲህ በረጅም ጊዜ ውስጥ የተሰባሰበ እንደመሆኑ ቆየት ብለን አንዱን ምናልባትም ትልቁ ግጥምሽ ነው የምለውን በአገር ጉዳይ ላይ የጻፍሽውን እንመለከታለን። ታስታውሺ ከሆነ የቀደሙትን የመጀመሪያዎቹን ግጥሞችሽን ምንድን ነበረ እንደው ርዕስ አድርገሽ ደጋግመሽ የምትጽፊበት? የፍቅር ግጥሞች በተፈጥሯቸው ቶሎ የሚመጡ ይመስላል። አንቺን ተሞክሮ ብታጫውችን።
እውነት ነው፣ የፍቅር ግጥሞች ቶሎ ይመጣሉ፣ ስሜትን ገላጭ ናቸው። ድሮ በብዛት የፍቅር ግጥሞችን ነበር የምንጽፈው። በኋላ የቆየው ወደ ተፈጥሮ በጣም ይመስጠኛል። ትልቁ ስጦታዬ ተፈጥሮ ነው ብዬ ነው የማስበው እና ተፈጥሮን በጣም መግለጽ ደስ ይለኛል። ስለ ታሪክ የሀገራችንም ታሪክ ደስ ይለኛል።
ፍቅርተ፣ እንደተረዳሁት ይህ የመጀመሪያ መጽሐፍሽ ግሩም ግጥሞች የተካተቱበትና የግጥም አድናቂዎች በጥሩ ስሜት የሚቀበሉት ብቻ ሳይሆን ሌላም ላቅ ያለ ዓላማ አብሮት አለ። ከዚህ መጽሐፍ ሽያጭ የሚገኘውን ገቢ ለአንድ ሌላ ትልቅ ዓላማ እንዲውልም አድርገሻል። እስኪ ስለሱ ደግሞ ንገሪ።
እውነት ነው፣ በሆነ የህይወት አጋጣሚ ስለ ካንሰር በሽተኞች የተረዳሁት ነገር አለ። ምን ያህል አስቸጋሪ፣ ምን ያህል ከባድ እንደሆነ በራሴ የህይወት አጋጣሚ ተምሬያለሁ። ስለዚህ እኔ ባለሁበት ሀገር አሜሪካ ውስጥ ሁሉም ነገር ተሟልቷል ብለን የምናስብበት ሀገር ውስጥ የካንሰር በሽታ በጣም የሚያስጨንቅ ከሆነ በእኛ ሀገር ያሉ ሰዎች፣ ለሕክምናው ቅርብ ያልሆኑ ሰዎች በምን አይነት ህይወት ውስጥ ነው እድሜያቸውን እየኖሩ ያሉት? ቤተሰቦቻቸውስ ያለባቸው ጭንቀት ምን ያህል ይሆን የሚል የሚያሳስበኝ ነገር ነበር። ስለዚህ የመጽሐፉ ሙሉ ገቢ ለኢትዮጵያ ካንሰር አሶሲሽን ነው። እነሱን ኮሚኒኬት ለማድረግ እየሞከርኩ ነው። ምክንያቱም እኔ ሙሉ ለሙሉ እነሱ እንዲጠቀሙበት ነው የምፈልግ። ይህን መጽሐፍ ማሳተሙ በራሱ ፕሮግራሙን ማዘጋጀቱ ማስመረቁ ወጪ አለው። ያ ገንዘብ ምናልባት ከመጽሐፉ ሽያጭ በላይ ሊሆን ይችላል። ነገር ግን ለራሴ ቃል የገባሁት መክሊቴን ነው ምስጠው ያለኝን ነገር አንድም የደከምኩበት በጣም የደከምኩበት በእርግጥ ገንዘብን ደክመንበት ነው የሚመጣው፣ ግን ይሄኛው በጣም የተለየ ነው። አመት ሙሉ ድረፍት የማይሰጥ ነው ስነ ጽሁፍ፣ በተለይ ግጥም ለእኔ እና ያ መክሊቴን የደከምኩበትን አለኝ ብዬ የማስበውን ለመስጠት ሲሆን፣ ሁለተኛው ደግሞ ብዙ ሰዎች መስጠት እየፈለጉ ነገር ግን ገንዘብ ላይኖራቸው ይችላል። ስለዚህ ገንዘብ ብቻ አይደለም መስጠት ያለብን፣ ብዙ ነገሮች አሉን። እንደነገርኩ እኔ ተፈጥሮም ስለሆነ እንትን ምለው ሁሉም ነገር በተፈጥሮ ውስጥ አለ ብዬ ስለማምን ከገንዘብ በላይ ሌላ ነገር አለን ልንሰጠው የምንችለው። ስለዚህ እያንዳንዱ ሰው ያለውን መክሊቱን መንዝሮ ቢሰጠው በረከት ቢያቀርብ ዓለም ይቀየራል ብዬ አምናለሁ። ስለዚህ የምሰጠው ሙሉ ለሙሉ ለኢትዮጵያን ካንሰር አሶሲሽን ነው። በሀገሬ ያሉ ሰዎች ትንሽም ቢሆን እንዲጠቀሙበት ፈልጋለሁ።
ግሩም ሀሳብ ነው ፍቅርተ። የስጦታሽን ያህል ደግሞ በሀሳብ ደረጃ ሌሎችንም የሚያነሳሳ የሚመስል ነገር ጠቅሰሻል። የግድ ገንዘብ መኖር የለበትም ለመስጠት ብለሻል። ያለንን ማወቅ መጠየቅ ያለብን ይመስል አለን የምንለውን ተፈጥሮ የሰጠንን በረከትም ማጋራት ወይም ደግሞ ለሌላ በጎ ነገር እንዲውል ማድረግ እንችላለን ነው እያልሻለሽው። ስራዎችም ያን አይነት ሀሳብ ያን አይነት ስሜት ማንጸባረቅ በራሱ ሌላ ትልቅ ስጦታ ነው። እዚህ ሰዓት ይህን ውይይታችን የሚከታተሉ አድማጭ ተመልካቾች ያን ሀሳብ የሚጋሩ ይመስለኛል። ደግሞ አንድ ግጥም ታነቢልንና ወደ ወጋችን እንመለስ።
እሺ። የቆየች ግጥም ነች። ሃይ ስኩል 12ኛ ክፍል እንደጨረስኩ የጻፍኳት ግጥም ነች። ወዳጁን ወዳጄ መውደድ ለካ እንዲህ ነው መንፈስን አዋኪ ልብን አርበትብቶ እቁማን በርካኪ እኔም ሳላውቅበት የሰው ልጅ ወድጄ ሆዴ ይሸበራል በፍቅር አብጄ ማል ታስባለሁ ሌትን ተጎልቼ አፍቃሪ ፍቅር ሳልሞት ተረትቼ እንዲያው ያበደ ሲያሳብደኝ እንጂ እሱም እንደኔ ነው ወዳጁን ወዳጄ።
ከግጥሞችሽ ቀደም ብዬ እንዳልኩት ዋና ስራሽ የሚመስለኝ ሙሉን ለአድማጭ የማሰማት ድል አይኖረንም በጣም ረጅም ከሚባሉ ግጥሞችሽ ውስጥ ነውና በምን ልሰይምሽ? ስለ ሀገር የተጻፈ መወድስ የአገር ፍቅር፣ የተፈጥሮ አድናቆት፣ ናፍቆት፣ ተስፋ፣ ሐዘን ብዙ ስሜቶችን ያቀፈ የሚመስል ግጥም ነው። በርዕሱ እንደ ተመለከተው በምን ልሰይምሽ እያልሽ ነው መላልሰሽ። ይህን ሁሉ የሆንሽ አገር ማን ብዬ ልጥራሽ በምን ልሰይምሽ ትያለሽ። እስኪ እንደው አንዳንድ አንጓዎችን የተወሰኑ ስንኞችን እያሰማሽን በአጠቃላይ ሕይወትን ከአገር ጋር አያይዘሽ የሳልሽበትን ይህን ግጥምሽን ደግሞ እንተዋወቅ። ይህኛው ታዲያ የቀጠሮ ነው። ሰዓታችን በማብቃቱ አድማጮች ከፍቅርተ ጋር የጀመርነውን ሰፋ ያለ ወግ በተከታዩ የራዲዮ መጽሔት ነው ይዘን የምንመለሰው። ለአሁኑ ግን እንግዳይን ፍቅርተን ለጊዜው አመሰግናለሁ። ጊዜ ይስጥልኝ። አድማጮች አሁን የአዲስ አበባ መስኮት ሊከፈት ነው። ንጉሴ አክሊሉ ለምሽቱ ቅንብሩ በኳስ ጉዳይ አራት አስርታት ወደ ኋላ የሚወስደን ታሪክና አንጋፋ የስፖርት ጋዜጠኛ ነው ይዞ ብቅ ያለው።
አሉላ፣ ዛሬም እንደ ዛሬ 15 ቀኑ በመስኮትህ ገባ ብለህ አውጋ እያልከኝ ነው? አመሰግናለሁ። ባለፉት ሁለት ተከታታይ ፕሮግራሞቻችን ስለ ጥንቱና ስለ አሁኑ ስለ አሮጌውና ስለ አዲሱ ሕገ መንግሥት ስንጨዋወት በምንም ምክንያት ከሕገ መንግሥት ጋር የማይገናኘውን የጸጉር ጉዳይ አንስተን መነጋገራችን ይታወሳል። በተለይ እግር ኳስ ተጫዋቾች የጸጉር አቆራረጥ ስታይላቸው እጅግ የተለየ መሆኑን ተነጋግረናል። ባለፈው ሰሞን የኢትዮጵያ ብሔራዊ ቡድን ሦስተኛ ሀገር በሆነችው ማላዊ ላይ የግብፅ አቻውን 2-0 የማሸነፉ ዜና አሁንም አልበረደም። በነገራችን ላይ አገራችን ውስጥ ብዙም ሲነሳ አልሰማም። ልክ የዛሬ 60 ዓመት ወርቃማ የአልማዝ ኢዮቤልዩ ማለት ነው የኢትዮጵያ ብሔራዊ ቡድን የግብፅን ብሔራዊ ቡድን ለሦስተኛው የአፍሪካ ዋንጫ 4-2 አሸንፎ የዋንጫው ባለቤት መሆኑ ይታወሳል። ጨዋታን ጨዋታ ያነሰዋልና ባለፉት ዓመታት በወታደራዊው የደርግ ዘመን የመከላከያው ምድር ጦርና የኢትዮጵያ ቡና ተጫዋቾች ለኢትዮጵያ ሻምፒዮና እየተጫወቱ ነበረ። ቡና እያጠቃ ነው። የቡናው አጥቂ ሙልጌታ ወልደየስ ከራሱ ጓደኞች የደረሰው እንኳን ረጋ ብሎ ተዝናንቶ ቦታ አይቶ ወደ ጦሩ ግብ መጥቶ ያቺ ኳስ የግቡን ማዕዘን ገይታ መረብ ውስጥ ታርፋለች። የቡና ደጋፊዎች ዳር እስከ ዳር ይጮሃሉ። ቡና መቼም በጣም ብዙ 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 ደጋፊ ነው ያለው። ጋዜጠኛው ይህንን ተከታትሎ በኢትዮጵያ ሬዲዮ የምድር ጦሩ ሙልጌታ ወልደየስ ግሩም የሆነ ግብ አገባ ብሎ አድንቆ አዳንቆ አደናንቆ ያቀርበዋል። ከብዙ ጊዜያት በኋላ የኢትዮጵያ ብሔራዊ ቡድን ወደ ማላዊ ይሄዳል። እንዳጋጣሚ ከማላዊ ብሔራዊ ቡድን ጋር ስለ አፍሪካ ዋንጫ እግር ኳስ ማጣሪያ ሊወዳደሩ ነው ሁለቱ ቡድኖች። ጋዜጠኛውም አብሮ ሄዷል። ሙልጌታ ወልደየስ ልክ ጦሩ ላይ ያገባውን አይነት ግብ ማላዊ ላይ ያስቆጥራል። ኳስ ማዕዘኑን ገይታ መረብ ውስጥ ታርፋለች። ያ ጋዜጠኛ ሙልጌታ ወልደየስ ዛሬም እንዳለፈው እንደ ቡናና እንደ ጦሩ ጨዋታ ጊዜ ያለች አይነት ግብ አስቆጠረ ብሎ ለኢትዮጵያ ሬዲዮ የስልክ ሪፖርት ያደርጋል። ይሄ ይተላለፋል፣ ደጋፊዎች ይሰማሉ። የኢትዮጵያ ብሔራዊ ቡድን ከማላዊ ሲመለስ ቦሌ አየር ማረፊያ ላይ ይንበርበሩን ይጠብቁታል የጦሩ ደጋፊዎች።
ብዙ ፈተና አየንበት እኮ በሕይወታችን። እንደ ነገሩ ገብተን ብዙ ነገር አይተንበታል።
ከዛሬ 40 ዓመት በፊት መሆኑ ነው። አዲስ አበባ ስታዲየም እየገባ የእግር ኳስ ጨዋታዎችን ይከታተላል። ምስራች ድምፅ ሬዲዮ ከቀድሞ ብስራተ ወንጌል የአንድ ፕሮግራም አዘጋጅ ነው የዛሬው ጉምቱ ጋዜጠኛ እንግዳዬ። እና ይሄ ጋዜጠኛ የእግር ኳስ ጨዋታ ስለሚመለከት ብዙ ጊዜ ሰራተኞቹ በሰርቪስ ከቤታቸው ወደ መስሪያ ቤት፣ ከመስሪያ ቤት ወደ ቤታቸው ሲሄዱ ሰሞኑን በተካሄዱት እግር ኳስ ጨዋታዎች ላይ ከሰራተኞች ጋር ይወያዩ ነበር እና ኃይለኛ ተከራካሪ ነበር። በጣም ይከራከራል። ስለ ኳስ ያውቃል። የት ላይ ስህተት እንዳለ፣ የት ላይ ጥሩ እንደሆነ፣ የትኛው ጥሩ እንደተጫወተ፣ የትኛው ጥሩ እንዳልተጫወተ ያውቃል ጉምቱ ጋዜጠኛ። እና ሰለሞን ተሰማ የሚባል የመጀመሪያው ፋና ወጊ የስፖርት ጋዜጠኛ እሱ የምስራች ድምፅ ሬዲዮ የስፖርት ፕሮግራም አዘጋጅነቱን ቦታ ሲተው፣ አንተ ለምን ይህን ቦታ አትይዝም? ብዙ ጊዜ ከሰራተኞች ጋር ከቤት ወደ ስራ፣ ከስራ ወደ ቤት በምትመላለሱበት ጊዜ ስትከራከር፣ አጥብቀ ስትወያይ፣ ስትነጋገር ይሰማል። ሰለሞን ለቋልና ስራውን ያዝ ይሉታል፣ ያግባቡታል። በዚሁ መሰረት ስራውን ይረከብና ይጀምራል። እንግዳዬ ይንበርበሩ ምትኬ።
ሰለሞን ተሰማ እዛ ምስራች ድምፅ በፍሪላንሰር ይሰራ ነበረ። እሱ በስራ ብዛት መከታተሉ እየተሳነው ሲሄድ እኔን እንዱ እንደ አጋጣሚ ስፖርት ሜዳ ብዙ ጊዜ ገባ ነበረ እና ገባና አስተያየት እሰጥ ነበረ። የመስሪያ ቤት ባልደረቦቼ ቡና ሻይ ምናምን ስንጠጣ ስለ ስፖርት ብዙ እንወያያለን እና እኔ እንጃ እንግዲህ የምሰጠው ሀሳብ ከሌላው ተሽሎም እንደሆነ አላውቅም። ለምን አንተ ሰለሞን የቶውን ስራ ለምን አትሰራም ብሎ ነፍሱን የማረው ወንዶሰን ነው የመደበኝ።
ወንዶሰን አለሙ
እሱ ነው የመደበኝ። ከዛ በኋላ እንግዲህ ያው ብዙ ፈተና አየንበት እኮ በሕይወታችን። እንደ ነገሩ ገብተን ብዙ ነገር አይተንበታል። አንድ ጊዜ ምን እንዳረጉ ንገረ።
ምን እንዳረጉ የዛሬ 15 ቀን ታጫውተናለህ። አመሰግናለሁ አንጋፋው ጋዜጠኛ ይንበርበሩ ምትኬ። አድማጮች፣ የዛሬውን በዚሁ ላብቃ። ቸርን ሰንብት።
ንጉሴና እንግዳውን ይንበርበሩ ምትኬን አመሰግናለሁ። አድማጮች፣ የራዲዮ መጽሔት ማስታወሻ ለተሰኘው ዝግጅታችን እንደ ወትሮው ለዛሬ ጊዜ አልበቃንም። በሚቀጥለው ፕሮግራማችን ግን እናቀርባለን። ውድ የራዲዮ መጽሔት አድማጮች፣ ለምሽቱ ባቀረብናቸውም ሆነ ለፕሮግራማችን ተስማሚ ናቸው ባላችኋቸው ርዕሰ ጉዳዩ ዙሪያ እንደተመቻችሁ በመጻፍም ሆነ በመደወል እንድትሳተፉ እየጋበዝን የዛሬውን ግን በዚሁ ልንቋጭ ነው። የኢሜይል አድራሻችንን ላስታውሳችሁ፣ horn@voanews.com ነው። ስልክ ቁጥራችን 202-205-9942 የውስጥ መስመር 14 ነው። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ22፣ 25 እና 31 ሜትር ባንዶች እንዲሁም በኢትዮ ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ ያበቃ። ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ የራዲዮ መጽሔት አዘጋጅና አቅራቢ አሉላ ከበደ በዚሁ ተሰናበትኩ። ሰላም፣ ደህና ደሩ።